ዕለተ አርብ ምሽት ህዳር 23 2015 ዓ.ም የጋቢና ቤ መስተናዶ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሁን ሰዓት ጀምሮ ከኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድሬዳዋ ላይ፣ ሐረሪ ላይ ከናሽናል ላይ ስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሷል ማለት የሚያስቸግረው ለዛ ነው።
ዓለም አቀፉ የጸረ HIV ቀን በትላንትናው ዕለት በኢትዮጵያ ታስቦ ይውላል። ይህንን በተመለከተ በኢትዮጵያ የHIV ስርጭት መጠን ምን ይመስላል የሚለውን የተመለከተ ዘገባ ይኖረናል። በሌላ በኩል ደግሞ ባህላዊ ሽምግልናችን እንዴት ይታያል፣ እንዴትስ ማዳበር ይቻላል የሚልም ጥንቅር ይዘናል። የዲያስፖራ ውይይትና ዲስከሽንም ይኖረናል ማለት ነው። በምሽቱ አብራችሁን ትቆዩ ዘንድ የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ መላው የአሜሪካ ድምፅ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ሁኑ። በኢትዮጵያ የHIV የስርጭት መጠን መቀነስ ቢቻልም የሚፈለገውን ያህል አለመሆኑ ግን ተገለጸ። እንደ ሀገር የቫይረሱ ስርጭት መጠን ዝቅተኛ ቢሆንም አሁንም በተለያዩ ክልሎች ከፍተኛ ቁጥር ያለው ሰው HIV ኤድስ በደም ውስጥ ይገኛል ሲል የጤና ሚኒስቴር አስታውቋል። በሌላ በኩል በሰሜኑ ጦርነት የቫይረሱን ስርጭት ለመከላከልም ሆነ የሕክምና አገልግሎት ለመስጠት በሚደረገው ጥረት ላይ ተጽዕኖ አሳድሮ ቆይቷል ሲል የአማራ ክልል የጤና ጥበቃ ቢሮ አስታውቋል። መስፍን አራጌ በዚህ ዙሪያ ዘገባ አለው።
በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊና ከፍተኛ አማካሪ ፍቃዱ ያደታ ኢትዮጵያ ላለፉት 30 ዓመታት HIVን በመከላከልና በመቆጣጠር የሰራቻቸው ስራዎች ከ3% በላይ የነበረው የቫይረሱ ስርጭት ምጣኔ ወደ 0.93% መድረሱን አመልክተው ይህንንም በስኬት ዘክረውታል። እንደ ኃላፊው ማብራሪያ ኢትዮጵያ ውስጥ ከግማሽ ሚሊዮን ህዝብ በላይ ቫይረሱ በደም ውስጥ ይኖራል ተብሎ ይገመታል።
ከነዚህ ውስጥ እንግዲህ ራሳቸውን እንዲያውቁ በተደረገው ጥረት ራሳቸውን ያወቁት 84% ነው። ከነዚህ 84% ደግሞ 95% መድኃኒቱን ለመውሰድ በቅቶ አሉ። ከነዚህ 95%ዎቹ ደግሞ 96%ቸው ቫይራል ሎዳቸው ከ1000 ኮፒ በታች ሰፕሬስድ ማድረግ ተችሏል እና በአንድ የደም ሜትር ኪዩብ ውስጥ ሊኖር የሚችለው የቫይራል ሎድ ከ1000 ኮፒ በታች ከሆነ እነዚህ ሰዎች ጤናማ የሆነ ኑሮ ሊኖሩ ይችላሉ፣ ሊሰሩ ይችላሉ፣ ሌሎች ተጓዳኝ በሽታዎች ላይይዛቸው ይችላል።
ከቅርብ ዓመታት ወዲህ መዘናጋቶች በስፋት ይስተዋላሉ ነው ያሉት ኃላፊው። ስርጭቱ ይቀንስ እንጂ የሚፈለገውን ያህል አለመሆኑን ይናገራሉ። በተለይ በክልሎች የስርጭቱ ምጣኔ ከፍተኛ መሆኑን ጠቁመዋል።
ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድሬዳዋ ላይ፣ ሐረሪ ላይ ከናሽናል ላይ ስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሷል ማለት የሚያስቸግረው ለዛ ነው። አንዳንድ የህብረተሰብ ክፍል ላይ ከፍ ብሎ እያለ አገራዊ ስርጭቱ ግን በሚፈለገው ደረጃ ደርሷል ብለህ ስታስብ ፍትሃዊ የሆነ አገልግሎት እንዳልሆነ ስለሚያሳይ ያንን በደንብ ስራ የሚጠይቁ ሁኔታዎች አሉ። ይህንን በዛ ልክ አቅም ተጨማምሮ ካልተሰራበት ወደ ነበረው ድሮ እንዳይመለስ ስጋት አለን።
በአማራ ክልል ጤና ጥበቃ ቢሮ የHIV መከላከልና መቆጣጠር ዘርፈ ብዙ ምላሽ ዳይሬክቶሬት ዳይሬክተር ውድነህ ገረመው በክልሉ የHIV ስርጭት ምጣኔ 1.8% መሆኑ አረጋግጠዋል። ይሁን እንጂ ስርጭቱ እየቀነሰ መምጣቱን የሚያመላክቱ የጥናት ውጤቶች እንዳሉ አስታውቀዋል። የስርጭቱ ባህሪም እንደ እድሜ፣ አካባቢና የስራ ሁኔታ ይለያያል ነው ያሉት።
በሀገር አቀፍ ደረጃ 265 ወረዳዎች በልዩ ሁኔታ ከ0.03% በላይ የኤችአይቪ ስርጭት ያለባቸው ናቸው። በአዲስ ማለት ነው ከ265 72 በአማራ ክልል ውስጥ ነው ያሉት። እነሱን አተኩሮ እነሱን መሰረት ያደረገ ሌሎችንም አቀናጅቶ የሚሰራበት ስራዎችን ታቅደው እየተሰራ ነው ያለው።
ክልሉ ይበልጥ ለኤችአይቪ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ትኩረት አድርጎ የግንዛቤ ማስጨበጫ፣ የምርመራ፣ የምክርና የህክምና አገልግሎቶችን በመስጠት ላይ መሆኑን ጠቅሰዋል። በሰሜኑ የኢትዮጵያ ክፍል የተቀሰቀሰው ጦርነት ግን በመከላከሉና በህክምና አሰጣጡ ላይ ተጽዕኖ ማሳደሩን ጠቁመዋል።
ሁለት ነገሮችን ፈጥሯል። አንደኛው በከፋ ሁኔታ ህብረተሰቡ ከነበረበት ከቀየው ተለይቶ የሚሸሸው እንዲሸሽ፣ እዛው ላይ ያለው ደግሞ ከአሁን በፊት በመደበኛ ያገኝ የነበረውን አገልግሎት እንዳያገኝ አገልግሎቶችም ጭምር እንዲወድሙ የተደረገበት ሁኔታ ስለነበር ይህንን መድኃኒት ያገኙ የነበሩ ሰዎች መድኃኒታቸውን ያቋርጡበት ሁኔታ የተፈጠረበት ነው። ጤና ተቋማት ሳይቀር የወደሙ ከመሆናቸው ጋር ተያይዞ ይህ ትልቅ መመሰቃቀል የፈጠረ እንደነበረ፣ ማህበራዊ ቀውስ የፈጠረ እንደነበረ በግልጽ የሚመለከት ነገር ነው። እሱ ብቻ ሳይሆን አስገድዶ መድፈሩ በጣም የከፋ ነበር። አስገድዶ መድፈር ወይም ደግሞ ጥንቃቄ የጎደለው ወሲብ ከኖረ ደግሞ ኤችአይቪ ለማሰራጨት ትልቅ አይነተኛ እንትን ነው የነበረው እና እንዲህ አይነት ነገሮች ከፍተኛ ችግር የፈጠሩ እንደነበሩ፣ አሁን እነዚህን ችግሮች ለመቅረፍ ደግሞ ታቅዶ ያው ብዙ ነገሮችን ከግንዛቤ ፈጠራ አኳያና አገልግሎት ከመስጠት አኳያ መልሶ እነዚህን የወደሙ ተቋማትን በመመለስ መድኃኒት ያቋርጠው የነበሩትን መድኃኒታቸውን እንደገና እንዲጀምሩ ሳያቋርጡ እንዲወስዱ የማድረግ ስራ ተጠናክሮ እየቀጠለ ነው ያለው። ተደፈሩትንም የስነ ልቦና ሳይኮሶሻል ስልጠና እየሰጠን ግንዛቤ እየተፈጠረ ራሳቸውን ተመርምረው የሚያውቁበትና ፖዘቲቭ ከሆኑ ደግሞ ወደ ሕክምና የሚገቡበትን ሁኔታ እየተመቻቸ እየተሰራ ነው ያለው ማለት ነው።
መድኃኒቱን ማቋረጥ በሽታውን እንዲለማመድ ከማድረግ ባለፈ የቫይረሱ መጠን በመጨመር ለተጓዳኝ የጤና ችግር ይዳርጋል ይላሉ የዘርፉ ባለሙያዎች። አቶ ድነህም እንደ አስፈላጊነቱ ተከታታይና ቀጣይነት ያላቸው የሕክምና አገልግሎቶች ሊሰጡ እንደሚችሉ አመልክተዋል።
መድኃኒት ያቋረጡ ሰዎች መድኃኒቱን በማቋረጣቸው ምክንያት ቫይረሱ ድል አግኝቶ እንደገና የሚራባበት ሁኔታ ይፈጥራል ማለት ነው። እንዲህ አይነት ነገሮች ያው በጥናት የሚለዩ ነገሮች ቢኖሩም ከመጀመሪያው የበሽታ የመከላከል አቅማቸው እያነሰ ለህመም የሚደረጉበት ሁኔታ እንደሚፈጠር ነው የሚታወቀው። እሱ ያው ሁኔታ የፈጠረው ከዚህ ከግጭቱ ጋር ከጦርነቱ ጋር ተፈጥሮ የመጣ ነገር ነው። አሁን የሚደረገው ምንድን ነው? አቋርጠው የነበሩትን መድኃኒት ተከታትለው እንዲወስዱ ነው የሚደረገው። እየተደረገ ያለን በዚህ ነው። መጀመሪያ ጀምረው የነበሩት መድኃኒት ታማ ለመሆኑ እየተረጋገጠ መሄድ ከሆነና ቫይረስ መጠናቸው ማይቀንስ ከሆነ ወደ ቀጥለው ወዳሉት የራሱን የቻለ ደረጃዎች ስላሉት ወደዚያ የሚሄዱበት ሁኔታ ሊፈጠር ይችላል።
ዓለም አቀፉ የኤድስ ቀን በዓለም ለ35ኛ በኢትዮጵያ ለ34ኛ ጊዜ ፍትሐዊና ተደራሽ የኤችአይቪ ኤድስ አገልግሎት በሚል መሪ ሀሳብ ይከበራል። በዓሉን አስመልክቶ ጤና ጥበቃ ሚኒስቴር በማህበራዊ ትስስር ገጹ እንዳሰፈረው ኢትዮጵያ ውስጥ ቫይረሱ በደማቸው ከሚገኝባቸው 62% ሴቶች ናቸው። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን ቪ አማሪክ ላይ ለጋቢና ቪ እያላችሁ አድርሱን። ስልክ ቁጥራችሁን እዛ ላይ ከተዋችሁልንም ደውለን አስተያየቶቻችሁን እንሰበስባለን። ኢትዮጵያ እጅግ ሰፊ የሆነ ባህላዊ እሴትና ትውፊት ያላት ሀገር ናት። ከነዚህ ባህላዊ እሴቶች መካከል ባህላዊ የሽምግልና እና እንዲሁም ደግሞ እርቅ አንዱ ነው። ተከታዩ የዮናታን ዘብዴዎስ ዘገባ ታዲያ በዚህ ዙሪያ ያተኩራል።
የሀገር በቀል እውቀት ጥናትና ምርምር ባለሙያ አቶ አብዱልፈታ አብዱላ በኢትዮጵያ የተጠኑ ከ100 በላይ የግጭት አፈታትና ዳኝነት እውቀቶች ስለመኖራቸው በጥናት መረጋገጡም ተናግሯል።
ከ100 በላይ ሌጋል ሲስተም የሆኑ የግጭት ፈታት ኢለመንት ያላቸው፣ በአጠቃላይ ግን ከመቶ በላይ የፍትህ ስርዓቶች እንዳሉን፣ ባህላዊ የፍትህ ስርዓቶች እንዳሉን ወይም የአስተዳደር ስርዓቶች እንዳሉን አጥንተናል።
ብዙ ባህላዊ ግጭት አፈታት ዘዴዎች ይኖሩ እንጂ ተግባራዊ ሆነው ግጭቶች ተነስተው ብዙ ጉዳትና ውድመት ከማድረሳቸው በፊት የመፍትሄ አካል ሲሆኑ አይታይም የሚል ወቀሳ ይቀርብባቸዋል። አቶ አብድልፈታ ችግሩ መገለላቸውና ለዘመናዊ እንጂ ለሀገራችን እውቀት ትኩረት ባለመሰጠቱ ነው ይላሉም።
የሀገራችን የትምህርትና የአስተዳደር ስርዓት ውጫዊ ስለሆነ ሀገራዊ ቤዝ ወይም መሰረት ስለሌለው የትምህርት ስርዓታችንና የመንግስት አስተዳደር ስርዓታችን ሁሉም ከውጭ የመጣ ስለሆነ በሀገሪቱ ውስጥ ምን አለን ምን አልነበረንም ብሎ ያጠናም ለማጥናት ፍላጎትም እስካሁን ያሳየ የለም። ስለዚህ እነዚህ ስርዓቶች አሉ፣ በየአካባቢያቸው የቻሉትን ያህል ይሰራሉ። የመንግስት እውቅና የላቸውም፣ ድጋፍ የላቸውም። በትምህርት ስርዓት ውስጥ ብዙ ለኢትዮጵያዊ ትውልድ አይሰጡም። ስለዚህ ኔግሌክትድ ናቸው። ያም ሆኖ ግን የሰፈራቸውና አካባቢያቸው በቻሉት ሁኔታ የአቅማቸውን ይሰራሉ። ያም ሆኖ ግን 80% የሀገሪቱ የፍትህ ችግር በመፍታት ላይ ያሉት እነሱ እንደሆኑ ጥናቶች ያስረዳሉ።
ትልቅ የሚባሉ ክልል ከክልል ብሔር ከብሔር ጋር ሲጋጩ ጥቅም ላይ የማይውልበትን ምክንያት ተናግሯል።
ከመቶ ዓመት ወዲህ ሀገሪቷ ያላትን እውቀት ያላትን የችግር መፍቻዎች ከትውልድ ወደ ትውልድ ማስተማሪያ መንገድ ማድረግ አልቻለችም። ምክንያቱም የውጭውን ነው ከውጭ የሚገኝ እውቀት ወይም ትምህርት ወይም የአስተዳደር ስርዓት እሱን ነው አምጥቼ ያስተምራለሁ የሚል ነው። የውጭውን አምጥተህም ለህዝብ ማስተማር አልቻልክም፣ የራስህን ደግሞ እንደ ጥቅም መሳሪያ ወስደህ ለትውልዱ፣ ለሀገርህ፣ ለመንግስትህ አገልጋይ ልታደርገው አልቻልክም። ምክንያቱ ይሄ ነው። አሁን ከሁለት ያጣን ነው ኢትዮጵያውያን።
የተለያዩ ብሔር ብሔረሰቦችና ህዝቦች የራሳቸው የሆነም የግጭት አፈታት ዘዴ ያላቸው ቢሆንም በተለያዩ ምክንያት ተግባራዊ አለመሆናቸውን ነው የአገር ሽማግሌዎች የሚናገሩት። የጋሞ ሽማግሌ አቶ ኤልዶማኔ አንዱ ሲሆኑ ባህላዊ ግጭት አፈታት በመሐላና በእውነት ላይ የተመሰረተ በመሆናቸው ችግር ፈቺ ናቸው ይላሉ።
ባህላዊ ዳኝነት ቦታ ላይ ሰው ቆመም እንኳን ውሸት አያወራም። ውሸት ያወር እውነት እስቲ ሰማይን አይተ ምድርን የፈጠረ አምላክ አለ እስቲ አውራ ይላሉ። የዛን ጊዜ ምንድን ነው ውሸት ተሰራ ሰው ሰውነቱን ይንቀጠቀጣል፣ ምላሱን ይያያዛል። ምክንያቱም እነዚህ የተቀመጡ ሽማግሌዎች በየጎሳቸው መሪ ናቸው። ሁለተኛ ደግሞ ያው ለእግዚአብሔር ጸሎት የሚያደሱ ናቸው እና ውሸት አይነገርም በዛ ቦታ ላይ። ስለዚህ የግድ ያምናል፣ የሰራውን ወንጀል ሁሉ ያምናል። በዛ መልኩ ነገሮች እየተፈቱ የቆዩንበት ሁኔታዎች አሉ።
የጎንደር የአገር ሽማግሌዎች መማክርት ሰብሳቢ አቶ ባቢ በዛቢ በበኩላቸው ለባህላዊ ግጭት አፈታት እድል ከተሰጠ በአገሪቱ የተለያዩ ቦታ ያሉ ችግሮችን እንደሚፈታ ተናግሯል።
የኢትዮጵያ የሽመግልና መማክርት ጉባኤ አባል ነኝ እኔ የፌዴራል መንግስቱ በህዝብ የተመረጥኩ እና በተለያዩ የስብሰባ ቦታዎች እገኛለሁ። በኢትዮጵያ ውስጥ በሽምግልና በሚደረጉ ጉዳዮች እገኛለሁ። ይህ አሁን የተቋቋመው የሰላምና ማነው የምክክር መድረክ በመንግስት ታውቆና በህግ ተደግፎ እንዲቋቋም ሀሳብ ያቀረብን እኛ ነን። አንዱን የኔ በሆነ በግልጽ የተናገርኩት ይህም በሪከርድ የተያዘ ነው እና ይሄ መፍትሄ ይሆናል ብዬ አምናለሁ።
አቶ አብዱልፈታ እንደ ሰሞኑ የኢትዮጵያ ጦርነት ያሉና በተለያዩ ጊዜ በህዝቦች መካከል የተፈጠረው ግጭትና ቁርሾ ለመጨረሻ ጊዜ እልባት የሚያገኙት አገር በቀል የግጭት አፈታትና ባህላዊ እርቅ ተግባራዊ ሲሆኑ ነው በማለት ተናግሯል።
ይሄ ሳይንሳዊ እውቀት ነው ምልህ። ይሄ ምልህ ባህላዊ ነገር አይደለም ምንግር ማንኛውም ነገር ሳይንስ የሚለው በነባራዊ ሁኔታ፣ ከአካባቢው ሁኔታ፣ ከማንነት ጋር ተያይዞ ነው ነገሮችን የምትፈታው። የአፍሪካን ችግር በአፍሪካ መንገድ ካልፈታኸው፣ የኢትዮጵያን ችግር በኢትዮጵያዊ መንገድ ካልፈታኸው በስተቀር የኢትዮጵያን ችግር በጠፈርም በማርስም መንገድ ብታመጣ አይሆንም። ይህ ሳይንስ ነው የሚለው እኔ የለውም ወይ ሳይንሳዊ መንገድ ብንሄድ ይፈታል፣ ቀላል ነው። ምክንያቱም የአካባቢህን ችግር አካባቢህን ይመስላልና በአካባቢው እውቀት ነው መሰረት አድርገህ የምትፈታው።
የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ዮናታንን ለዘገባው እናመሰግናለን። ጋቢና ቪኦኤ በየዕለቱ ከሁለት ሰዓት እስከ ሁለት ሰዓት ተኩል በምሽቱ ኢትዮ ሳት ላይ በሳተላይት እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም ደግሞ በድረ ገጽ ላይ ቪኦኤ አማሪክ .com ላይ ይገኛል። ዝግጅቶቻችንን እዛ ላይ ገብታችሁ እንድትከታተሉ እንጋብዛለን። አስተያየትና ጥያቄ ካላችሁ እንዲሁም ደግሞ በዝግጅቶቻችን ላይ በምናሰናዳቸው ውይይቶች ላይ ለመሳተፍ ከፈለጋችሁ ስልክ ቁጥሮቻችሁን ልትተውልን ትችላላችሁ። በተለይ በፌስቡክ ገጻችን ቪኦኤ አማሪክ ላይ የመልእክት ሳጥናችን ውስጥ ብታስቀምጡልን እኛ መልሰን እንደውላለን። በመቀጠል ደግሞ የምናመራው ሁሌም አርብ ምሽት ወደምናደርገው ወደ ዲያስፖራ ውይይት ነው። ሀብታሙ ስዩም በስልክ መስመሩ ላይ የራእይ የህጻናት መርጃ ድርጅት ጋር ቆይታ አድርጓል። ከዛ ድርጅት ባልደረባ ጋር ያደረገው ውይይት ቀጥሎ ይቀርባል።
ራእይ የህጻናት መርጃ ድርጅት መቀመጫውን በሰሜን አሜሪካ ያደረገ በተለይ ደግሞ የእድገት ውስንነት ያለባቸው ህጻናትና ታዳጊዎችን በትምህርትና በሌሎች ዘርፎች ለማገዝ የተቋቋመ ድርጅት ነው። ድርጅቱ ይህን ስራውን ከዓመት እስከ ዓመት ለማስቀጠል የተለያዩ መርሃ ግብሮችን ቀርጾ ይንቀሳቀሳል። ከሰሞኑን ደግሞ አንድ ለየት ያለ ዝግጅትም አሰናድቷል። ስለ ዝግጅቱ ብሎም ስለ ተቋሙ የተወሰኑ ክንውኖች የበለጠ ለማወቅ የራእይ ህጻናት መርጃ ድርጅት መስራችና ፕሬዚደንት ጽጌ ጥበቡን በስልክ መስመራችን ላይ ጋብዣለሁ። ጽጌ፣ ወደ ስርጭታችን እንኳን በሰላም መጣሽ።
አመሰግናለሁ ስለ ጋበዛችሁኝ። እጅግ በጣም አመሰግናለሁኝ።
መልካም። እንግዲህ ራእይ የህጻናት መርጃ ድርጅት ከዛሬ 6 ዓመት በፊት እንደ ተቋቋመ ሰምተናል። ትንሽ ወደ ኋላ እንጓዝና ድርጅቱን ለማቋቋም ምክንያት የሆኑ ጉዳዮችን ለአድማጮች ብታጋሪልን።
እሺ፣ አመሰግናለሁኝ። እንግዲህ ድርጅቱ የተመሰረተው እንዳልከው በአሜሪካን አገር በቨርጂኒያ ግዛት በ2016 ነው ተመዝግቦ ስራውን የጀመረው። ያው የጀመርንበትን ዋና ምክንያት አብዛኞቻችን እንደምናውቀው በሀገራችን ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ህጻናት ቁጥር ጥቂት የሚባል አይደለም። እነዚህ ህጻናት ደግሞ ተገቢ የሆነ የመማሪያ ቦታ ጨምሮ የትምህርት መሳሪያ መርጃዎች ወይም ኢቫሉዌት ተደርገው እንደሌላው እድል ተሰጥቷቸው የሚሰራ ስራ ጋፕ መኖሩን በማወቅ ያው እዛም ስላደግን ስለኖርንም ያለንም ተጨማሪ ኢንፎርሜሽኖች ይህንን ጋፑን ለመሙላት የተመሰረተ ድርጅት ነው። ድርጅቱ እንግዲህ በተሰጠን ሁሉ እግዚአብሔርን እያመሰገን ከተሰጠን ላይ ለመመለስ በዚህ በአሜሪካን ሀገር ያለን 6 ጓደኛሞች ተሰብስበን በቀን 1 ብር በወር 30 ብር በማዋጣት የጀመርነው ድርጅት ነው።
እንግዲህ ይሄ ድርጅት በስራውም በሚያከናውንባቸው ጥቂት አመታት ውስጥ በርከት ያሉ እንቅስቃሴዎችን ማድረጉን ሰምተናል። ለማሳያነት አንድ ሁለቱን ማንሳት ይሁን።
አዎ እንግዲህ በኢትዮጵያ ውስጥ ለባለፉት 6 አመታት ከራስ አገዝ የሴቶች ድርጅት ጋር ወይም ራሴ በሚባል ድርጅት ጋር በሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ለ4 ትምህርት ቤቶች ውስጥ በ2 ክፍለ ከተማ በንፋስ ስልክ ላፍቶ እና በኮልፌ ቀራኒዮ ለ126 ልጆች የሙያ ስልጠና ምክንያቱም እኛ ምንድን ነው የምናምነው የራእይ ዋናው አላማው ችሎታቸውን እናንጸባርቅ የሚል ሞቶ ነው ይዞ የሚነሳው። ያላቸውን ትንሽ ችሎታ እናንጸባርቅ ብለን የሽመና ስራና ልጆቹ መተው ቁርሳቸውን እየበሉ የሚያስፈልጋቸውን ቮኬሽናል ትሬኒንግ እንደዚሁም ከዶክተሮች ጋር በመተባበር በየ6 ወሩ የሕክምናና የትምህርት ለቤተሰቦቻቸው የትምህርት አገልግሎትን እየሰጠን እንገኛለን። ባለፉት አመታት ደግሞ ብዙዎቻችን ቦርዱ ላይ ያለነው የኮምፒውተር ባለሙያዎች ነን። ስለዚህ እዚህ ሀገር ኮዲንግ እናስተምራለን። ስፔሻል ኒድ ላላቸው ልጆች እና ለሌላቸው ኢንክሉሲቭ ፕሮግራምን በማሰብ ኢትዮጵያም ውስጥ ይህንን በማሰብ 4 ትምህርት ቤቶች ውስጥ ወደ 300,000 ብር አውጥተን የኮምፒውተር ላብ አስገንብተን ኢትዮጵያ በ2021 ወደ 107 የሚሆኑ ኮምፒውተሮችን አስገብተን እስካሁን ያው ፕሮሰስ ላይ አለ እስኪወጣ ድረስ። እንግዲህ አላማችን እነዚህ ኢትዮጵያ ውስጥ ያሉትን ስፔሻል ኒድ ያላቸው ልጆች ኢንክሉሲቭ የሆነ ኤንቫይሮንመንት ወይም አካታች የሆነ ኤንቫይሮንመንትን ፈጥረን እንደ ማንኛውም ልጅ ችሎታቸውን አውጥተው ደስ ብሏቸው እንዲኖሩና ውጤታማ ሆነው ለማህበረሰቡና ለሀገሪቱ አስተዋጽኦ አድርገው ለቤተሰባቸውም ተስፋ ሆነው እንዲኖሩ ለማድረግ እየሰራን እንገኛለን።
መልካም። እንግዲህ በዚህ ሳምንት መገባደጃ በቨርጂኒያ ግዛት በፎልስ ቸርች ልዩ ዝግጅት ማሰናዳታችሁ ተሰምቷል። የአሁኑ ዝግጅት ዓላማው ምንድን ነው? በዝግጅቱ ውስጥስ የሚካተቱት ጉዳዮች ምንድን ናቸው?
የዚህ ዝግጅት ዓላማ እንግዲህ አሁን እሁድ ነው። በጣም ደስተኞች ሆነን ሰዎችን እየጠበቅን ያለ ነው። እንግዲህ እዚህ ሀገር እንደሚታወቀው ጋላ የሚባል ፕሮግራም ነው ያለን። ይሄ የፈንድሬዚንግ ማሰባሰቢያ አንደኛው ዘዴ ሆነው ግን ትኩረቱ አብዛኛውን የሚመጣውን እንግዳ ያማከለ ነው። መቶ ያ እንግዳ ገንዘብ ሰጥቶ ዘሚን ታይም ግን እኛ አሁን ዋናው ትኩረታችን የሰዎችን እውቀት እንዲኖራቸው ይሄ ኢንክሉሲቭ የሆነ ስፔሻል ኒድ ያላቸው ልጆች አሜሪካንም ሀገር ውስጥ በኢትዮጵያን ልጆች በጣም ብዙ ልጆች አሉና አሜሪካን ሀገር ከ5 አንድ ልጅ ስፔሻል ኒድ ዲያግኖሲስ ይደረጋል። ይሄ ደግሞ ኢትዮጵያውያንም ጨምሮ ነው እና ዋናው ሰዎችን እውቀት እንዲኖራቸው አዌርነስን የመፍጠር ገንዘቡንም በማሰባሰብም በኢንተርቴንመንት ምግብ ሁሉም ነገር ሆነ በጣም ሌክዥሪ በሆነ መልኩ ሰዎችን አዌርነስ እንዲኖራቸው አድርጎ ዋናው አዌርነሱ ከሆነ በኋላ ከዛ በኋላ ገንዘብን አሰባስበን ኢትዮጵያ ውስጥ ሊያሰብ ነው። ትልቁ አላማችን ኢትዮጵያ ውስጥ እነዚህ ልጆች ትልቅ ሴንተር ኖሯቸው የራሳቸው የሆነ አንድ ትልቅ ሴንተር ኖሯቸው ያ ሴንተር ክሊኒክ ያለው ቴራፒ ሴንተር ያለው የሙያና ቴክኒክ ማሰልጠኛ ማደሪያ ቦታዎች ያሉትን ቦታ ሰርተን ከዚህ ሀገር ለሚሄዱ ቮለንቲር ለሚያደርጉ ሰዎች ምቹ ሁኔታዎችን በመፍጠር እንግዲህ እንደምታውቀው አሜሪካን ሀገር በጣም ብዙ ኢትዮጵያን ገንዘብ ሳይሆን እውቀታቸው ከምንም ነገር በላይ ያሉ ኢትዮጵያኖች አሉ። በጣም ብዙ ሰዎችን ኤክስፔክት የምናደርገው ከእነሱ ጋር ኮኦርዲኔት በማድረግ ገንዘብ ሳናወጣ እውቀታችንን ተጠቅመን አብረን ሰርተን ለሀገራችን ላሉ ስፔሻል ኒድ ያላቸው ልጆች ለነሱ አካታች የሆነ ሁኔታዎችን ለመፍጠር ነው። እዚህም ሀገር አሜሪካን ሀገር የኮምፒውተር ሴንተር በመክፈት ስፔሻል ኒድ ያላቸው ልጆች ከስፔሻል ኒድ ከሌላቸው ልጆች ጋር አብረን በማቀናጀት ለመስራት ነው። የዚህ ጋላ ላይ ያለው ቲም የዚህ አመት ቲማችን make the world a more inclusive place together ነው። ስለዚህ አብረን አካታች የሆነ ኢንቫይሮንመንቶችን እና እንፍጠር በሚል የተሰባሰበ ነው። እንግዲህ በቤተ ክርስቲያኖቻችን፣ በመስጊድ፣ በማንኛውም ሶሻል ጋዘሪንግ ላይ በርዝዴ ሊሆን ይችላል፣ ልደት ሊሆን ይችላል፣ ሁላችንም በያለንበት ሆነ እነዚህ ስፔሻል ኒድ ያላቸው ልጆች እነሱን ቶለሬት አድርገን እነሱን አንድ ላይ አድርገን እንግዲህ የመጣንባትን ምድር ለትንሽ ጊዜ የተሰጠንን ምድር ለእኛም ለሌላውም ደስተኛ ቦታ አድርገን ለማለፍ እንግዲህ ጥረት የምናደርገው በዚህም ፕሮግራም ላይ ይሄንን ዋናውን ቲማችንን ለእንግዶቻችን አስተላልፈን ፈንድሬዝ አድርገን አላማችንን ቪዥናቸው አድርገው ሁሉም ራዕይ ያለው እና ለኢትዮጵያ ያንን ራዕይ ሁሉም ባለ ራዕይ ነው ያንን ራዕይ አንድ ላይ አድርገን ሰርተን ተግባራዊ ለማድረግ እንግዲህ የምናደርገው በጣም ትልቅ ዝግጅት ነው። በጣም ተዘጋጅተናል። እንግዲህ ሁላችሁም ኢትዮጵያኖች ተጋብዛችኋል በዚህ ዝግጅት ላይ።
እንግዲህ ጽጌ፣ በተለያዩ መድረኮች ላይም አይቼሻለሁ። ላለፉት 6 ዓመታትም በዚህ ዘርፍ ከፍተኛ እንቅስቃሴ ስታደርጊ ቆይተሻል። ልዩ ድጋፍ ለሚሹ ህጻናት በዚህ ዙሪያ ላይ የሚንቀሳቀሱ ተቋማትን መደገፍ፣ እነሱን ማገዝ ያለው እርባና ምንድን ነው? ፋይዳው ምንድን ነው? አንቺስ በዚህ አድካሚ ስራ ውስጥ እንድትሳተፊ በግል የሚገፋሽ ጉዳይ ምንድን ነው?
ጥሩ ጥያቄ ነው። እኔ በእግዚአብሔር መስገን ያው አጋጣሚ ሆነው ስፔሻል ኒድ ልጅ የለኝም። ሁል ጊዜ ችግርን ለችግር ሶልቭ ለማድረግ ግዴታ ችግሩ እኛ ጋር መምጣት የለበትም። ያንተ ችግር የኔ ነው፣ የእኔ ችግር ያንተ ነው። ኢትዮጵያዊነት ደግሞ መተባበር፣ መረዳዳት፣ የአንደኛው ችግር ለአንዳችን አድርገን መኖር ነው የሚል ብሂል ስላለን ያንን በተግባር ለመለወጥ ነው። እና ብዙዎቻችን እንደምናውቀው ኢትዮጵያ ውስጥ እነዚህ ስፔሻል ኒድ ያላቸው ልጆች ብዙዎቹ ሰይጣን ነው እርግማን ነው እየተባለ በር ተዘግቶባቸው ነው የሚቀመጠው። ግን እነዚህ ልጆች ችሎታ አላቸው። ስለዚህ የሌላቸው ችሎታ ላይ አድርገን አይችሉም ከምንላቸው ያላቸውን ትንሿን ስጦታ እሷን አንጸባርቀን እንደሚችሉ አሳይተን ቤተሰቦቻቸው የሚገርም ብዙ ወላጆች ባለፈው ኢትዮጵያ በዚህ በስድስት ዓመት ውስጥ ሲሉኝ የነበረው ምንድን ነው፣ እስከ ዛሬ ድረስ ልጄን ከኔ በፊት ያደርገው ልጄ ከኔ በፊት ይሙት ብዬ ጸልይ ነበረ። ምክንያቱም እኔ ብሞት ልጄ ምን እንደሚሆን ስለማላቅ፣ አሁን ግን ሙያ ተምሮ ነገ ጥሩ ተስፋ አለው ብዬ ሳስብ እግዚአብሔርን በጣም አመሰግናለሁ። እና ራዕይ የህጻናት መርጃ ስላለ ለእነዚህ ለአእምሮ እድገት ውስንነት ላለባቸው ልጆች፣ ሌላው ሰው አይችሉም ብሎ ለሚያስቀምጣቸው ልጆች ተስፋ ስለሆናችሁን በጣም እናመሰግናለን። በጣም ብዙ ሰዎች ስላሉ እነዚህ የአእምሮ እድገት ውስንነት ያለባቸው እንደ ማንኛውም ልጆች ይችላሉ። የሚችሉት ነገር በእርግጥ ውስን ሊሆን ይችላል። በሚገርመው ሁኔታ ግን ያቺ የሚችሏት ውስን ነገር ከማንኛውም ሰው የበለጠ ውጤታማ የሚያደርጋቸው ነው። እና የእኛ ዓላማ እንግዲህ የሁላችንም ዓላማ መሆን ያለበት ያላቸውን ችሎታ አውጥተን እሷን አንጸባርቀን ለቁም ነገር ማብቃት ነው። ራዕይ እንግዲህ በስድስት ዓመት ጉዞ ያደረገው ምንድን ነው፣ ይህንን ማድረግ እንደሚችሉ አድርጎ አሳይቷል። ልጆቹ አሁን የሸማ ስራ ሰርተው አሁን ወደ 46 ስካርፎችን ወደዚህ ሀገር ልከዋል። በዝግጅቱም ላይ የሰሩትን እናሳያለን። በጣም ጎበዝና ችሎታ ያላቸው ስለሆነ ተባብሮ መስራት እነዚህ ስፔሻል ኒድ የአእምሮ እድገት ውስንነት ያለባቸው ማዕከላትን መደገፍ በጣም ትልቅ አስተዋጽኦ ለማህበረሰብም ለሀገርም ተስፋም ስለሆነ ሁላችንም በያለንበት ቦታ ሆነን በገንዘብ በእውቀት ደግፈን በየአለንበት ቦታ በየቤተ ክርስቲያኑ ሁላችንም እነዛ ልጆች እንዲገቡ ቶለሬት ወይም ደግሞ ትዕግስት እንዲኖር ሊጮ ይችላሉ፣ እንደሌላው ልጅ ቁጭ ላይሉ ይችላሉ። ያንን አንደርስታንድ በማድረግ አብረን ብንኖር ኢትዮጵያዊነታችን፣ ወጉ፣ ውበቱ፣ ሁሉም ነገር ሙሉ ይሆናልና እነሱን መደገፍ በጣም ለእግዚአብሔርም ለምድርም ትልቅ ስራ ስለሆነ ሁሉም ሰው ቋሚ የሆነ ሁሉ ጊዜ የምለው ሁላችንም እንረዳለን፣ ለቤተሰቦቻችን ለወገኖቻችን በየጊዜው እንረዳለን። ግን ተባብረን ዘመን ተሻጋሪ የሚሆን ለነዚህ ልጆች እርዳታ በማድረግ እንችላለን። ደግሞ ለሚቀጥለው ትውልድ አሳይተን ለማለፍ ነው እንግዲህ ጥረት የምናደርገው። ሁሉም ሰው ከተባበረ ይህን የማናረግበት ምንም ሁኔታዎች አይኖሩም።
መልካም። ከመለየታችን በፊት ጽጌ፣ ስለ ወጣቶች ተሳትፎ ጥቂት እንነጋገር። በዌብሳይታችሁ ላይ ድረገጻችሁ ላይ ስመለከት በጣም ህጻናት ሳይቀሩ የበጎ ፈቃደኛ አምባሳደር ሆኖ የተለያዩ እንቅስቃሴዎችን ሲያደርጉ ያሳያል። የወጣቶች እስካሁን እንቅስቃሴ እናንተ በምትሰሩት ምግባረ ሰናይ እንቅስቃሴ ውስጥ ምን ያክል ነው? በምንስ መንገድ ነው ሊያግዟችሁ ሊደግፏችሁ የሚችሉት?
እንግዲህ በዚህ ሀገር በምናደርገው ፕሮጀክት ላይ ኮምፒውተር እናስተምራለን። የሚገርመው እንዳልከውም እድሜያቸው በጣም ከህጻናት ልጆች ጀምረው የኮሌጅ ተማሪዎችም ሁሉም አሉበት። ምንድን ነው የሚያደርጉት? እነዚህ ስፔሻል ኒድ ያላቸው ልጆች አንድ በአንድ ወይም ዋን ቱ ዋን የሆነ የትሬኒንግ መንገድ ሞር ውጤታማ ስለሚያደርገው፣ ለምሳሌ እነዛ ልጆቹ የ12 ዓመት ልጅ አለ፣ የ7 ዓመት ልጆች አሉ፣ የ10 ዓመት የተለያዩ ልጆች አሉ። እነሱን ኮምፒውተር እናስተምርና እነሱ እነዛን ልጆች እንደ በዲ ሆነው እነሱ ደግሞ እነዛን እንዲያስተምሩ እናደርጋለን። እና ልጆቹ በጣም ደስ እያላቸው ነው አብረው የሚማሩት። ሌላው እነዚህ በጣም ያንግ፣ ለምሳሌ አንዷ በጣም ህፃን በጣም ያንጓ ልጅ ላል ትባላለች። እሷ ደግሞ ምንድን ነው የምታደርገው? ለ3 ዓመታት በየአመቱ በርዝዳይዋን ስታከብር የበርዝዳይዋን ገንዘብ ቤተሰቦቿ በማሰባሰብ በየአመቱ ሳይቋረጥ ለራእይ ገቢ ያደርጋሉ። አባቷም ቮለንቲር አድርጎ የአምባሳደር ነው የራእይ እዚህ ሀገር። ስለዚህ ያ የሚያሳየው ሁላችንም ከልጅ እስከ አዋቂ ስፔሻል ኒድ ልጅ ሊኖረን አይገባም ለዚህ ችግር ላይ ለመተባበር እና በቮለንቲር አሁን ደግሞ የራእይ በዲ ክለብ ብለን ያቋቋምነው አለ። ለሚቀጥለው አመት እሱ ላይ ነው ፎከስ የምናደርገው። ያ በዲ ክለብ ለምሳሌ 20 ስፔሻል ኒድ ልጅ ካለን 20 ስፔሻል ኒድ የሌለው ልጅ ጓደኛ ይኖራቸዋል። ስለዚህ አንድ በአንድ ሆነው ለውጥ አምጥተን እንግዲህ ለእኛ ሳይሆን ለሚቀጥሉት እያስረከብን ለመሄድ ነው ዋናው አላማችን።
በጣም አመሰግናለሁ ጽጌ። ያሉኝንና ማወቅ የምፈልጋቸውን ጥያቄዎች አቅርቤያለሁ። አንቺ ግን ከመለየታችን በፊት መዘንጋት የሌለበት ጉዳይ የምትዩ ካለ ጥቂት ደቂቃዎችን ልስጥሽ።
እሺ፣ አመሰግናለኝ እንግዲህ አድርጋችሁኝ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እንግዲህ እኔ ማለት የምፈልገው ለሁሉም ኢትዮጵያዊ የአሜሪካንም ሀገር ሆነ በዓለም ላይ ላሉ ኢትዮጵያኖች፣ ኢትዮጵያም ውስጥ ላሉ ኢትዮጵያውያን በሙሉ በተለይ በዋና ስራ አስኪያጅ ላይ በስልጣን ላይ ያላችሁ ሰዎች ብዙ እነዚህ የበጎ አድራጎት ድርጅቶች የተለያየ ነገር ሊያደርጉ ይችላሉ። ግን እገዛችሁን አድርጋችሁ እንደዚህ አይነት አላማ ይዞ የሚመጣውን ድርጅት ተባብራችሁ ዋናው አላማውን ተግባራዊ እንዲያደርግ እንድትተባበሩ በልጆቹ ስም ጠይቃለሁኝ። ሌላ ሁላችንም ኢትዮጵያውያን ባለንበት ቦታ ሆነን እነዚህ ልጆች ተካተው ኢንክሉሲቭ የሆነ ኤንቫይሮንመንት እንፍጠር። ጥሪ ማድረግ እንግዲህ እስቲ ሁላችንም ዞር ንበር፣ ቤተ ክርስቲያናችንን እኒ፣ በርዝዳያችንን እኒ፣ የምንጠራቸውን ሰዎች እኒ እና ማንን ነው ያላካተት ነው ብለን ራሳችንን ጠይቀን ሁላችንም ዓለም ላይ ያለነው ሰዎች በሙሉ እነዚህ ልጆች አካተን በተሰጠን ትንሽ እድሜ ለእኛም ደስታ ለሌላውም ደስታ ፈጥረን እንድናልፍ ሁሉንም ኢትዮጵያዊ ጥሪ አደርጋለሁኝ። አመሰግናለሁ።
ጽጌ ጥበቡ የራእይ ህጻናት መርጃ ድርጅት መስራችና ፕሬዚደንት፣ ስለ ድርጅቱ ብሎም በቅርቡ ስላሰናዳው የድጋፍ ማሰባሰቢያ ምሽት ለአድማጮች ለተመልካቾች ስላጋራሽ ነገር ሁሉ እናመሰግናለን። መልካም ቀን ይሁንልሽ። እናመሰግናለን።
አመሰግናለሁ።
የአርብ ምሽት የጋቢና ቪ መሰናዶው እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ አዘጋጆችና የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።